The Voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን ክቡራንና ክቡራት አድማጮች፣ እንደምን አምሽታችኋል? ይህ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት ከአንድ ተኩል በ1431 መካከለኛ ሞገድ የሚተላለፍላችሁ ፕሮግራም ነው። ዛሬ ረቡዕ ሚያዝያ 14 2007 ዓ.ም ነው። ለዕለቱ የተሰናዱ ልዩ ልዩ ቅንብሮችን ይዘናል። አብራችሁን አምሹ። አዲሱ አበበ ነኝ የማስተናግዳችሁ። ጽዮን ግርማ ፕሮግራሙን ትመራለች። በቅድሚያ የምሽቱ የዓለም ዋና ዋና ዜና።
ጤና ይስጥልኝ፣ እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። በሜዲተራኒያን ባህር ፍልሰተኛ በያዙ ጀልባዎች አደጋ ያለማቋረጥ የቀጠለውን መከራ ለመታደግ የአውሮፓ ሀገሮች ሰብአዊ ጥረት እንዲያደርጉ አምነስቲ ኢንተርናሽናል ተማጽኖ አቅርበዋል። የሰብአዊ መብት ድርጅቱ አደጋዎቹን አስመልክቶ አውሮፓን የዋጣት ውርደት በሚል ርዕስ ፓሪስ ውስጥ ባወጣው ሪፖርት ነገ ሐሙስ ብረሰልስ ላይ የሚሰበሰቡት የአውሮፓ ህብረት አባል ሀገሮች መሪዎች ተጨማሪ መርከቦች፣ አውሮፕላኖችና ሌሎችንም አስፈላጊ ግብአቶችን በመመደብ በባህሩ ፍልሰተኞችን ከአደጋ ለማትረፍ በአስቸኳይ ሰብአዊ እንቅስቃሴ እንዲጀምሩ ነው ተማጽኖ ያቀረበው። የአውሮፓ ሀገሮች ባለፈው ሳምንት በደረሰው ከባድ አደጋ በጠፋው የፍልሰተኞች ህይወት ሀዘናቸውን ገልጸዋል። ዳሩ ግን አንዳንዶቹ መፍትሄው ይበልጡን ፍልሰተኛ የሚቀበል የኢሚግሬሽን ፖሊሲ መከተል ሳይሆን ከአፍሪካ እየተነሱ በአደገኛው የሜዲተራኒያን ባህር ወደ አውሮፓ ለማቋረጥ የሚሞክሩትን ፍልሰተኛ የጫኑ ጀልባዎች በተጠናከረ የታጠቀ ኃይል መከታተል ነው ያሉ አንዳንዶች መኖራቸው ተሰምቷል። በየመን ሁቲ አማጽያኑ ሶስተኛዋን የሀገሪቱን ከተማ ትልቅ ከተማ ታኢዝ የሚገኘውን የጦር ብርጌድ መቆጣጠራቸው ተሰማ። በደቡባዋ የወደብ ከተማ አደንም ውጊያው እንደቀጠለ ነው። ሁቲ አማጽያኑ የጦር ሰፈሩን ከፕሬዝደንት አብድራቡ ማንሱር ሀዲ ታማኝ ኃይሎች ነጥቀው ከተቆጣጠሩ በኋላ አካባቢው በአየር ጥቃት ተደብድቧል። ሳውዲ አረቢያ እየገፉ ያሉትን ሁቲዎቹን አማጽያን ለመግታት ለአንድ ወር ያህል ስታካሄድ የቆየችውን የቦምብ ጥቃት ዘመቻ ማብቃቷን አውጃለች። ትኩረቷንም ሽምቅ ተዋጊዎቹ ከመንግስቱ ጦር ሰራዊት መሳሪያ እንዳይወስዱ ማገድን ሊጨምር የሚችል የፖለቲካ መፍትሄ እንዲገኝ መርዳት እንደሚሆን አስታውቃለች። ዩናይትድ ስቴትስ የሳውዲ መንግስትና ህብረቱ የቦምብ ጥቃቶቹ እንዲገቱ ያደረጉትን ውሳኔ በደስታ ተቀብላለች። ሁሉም የየመን ወገኖች አሳታፊ የሆነ የፖለቲካ ሽግግር ንግግር በአስቸኳይ እንዲጀምሩ ዋይት ሀውስ ተማጽኖ አቅርበዋል። ባለጸጎቹ ሀገሮች ለታዳጊ ሀገሮች ከሚያደርጉት እርዳታ ጋር የፖለቲካ ጉዳይን ከማያያዝ መቆጠብ አለባቸው ሲሉ የቻይናው ፕሬዚደንት ሺ ጂንፒንግ አሳሰቡ። ፕሬዚደንቱ ይህን ያሳሰቡት በአፍሪካና በእስያ መካከል ያለውን ግንኙነት ለማጠናከር በታለመ ዛሬ በተከፈተ ጉባኤ ላይ ነው። ከ30 የሚበልጡ የሀገሮች መሪዎች በዚህ ለአምስት ቀናት በሚዘልቅ የእስያ አፍሪካ የመሪዎች ጉባኤ ላይ ለመገኘት ኢንዶኔዥያ ዋና ከተማ ጃካርታ ላይ ተሰባስበዋል። በመጨረሻም የፈረንሳይ ባለስልጣናት በከባዱ የታጠቀና በአንድ ወይም ከአንድ በላይ አብያተ ክርስቲያናት ላይ ጥቃት ሊያደርስ ሲያቅድ ተገኘ ተብሎ የተጠረጠረ ጽንፈኛ እስላማዊ በቁጥጥር ስር መዋላቸውን አስታወቁ። የ24 ዓመቱን የኮምፒውተር ሳይንስ ተማሪ ፓሪስ ውስጥ በቁጥጥር ስር ያዋሉት በጥይት ተመትቼ ቆሰልኩ ድረሱልኝ ብሎ ለአጣዳፊ የሕክምና አገልግሎት ስልክ ከደወለ በኋላ መሆኑን የፈረንሳይ ባለስልጣናት አስታውቀዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ዜናውን አደመጥን። ከምሽቱ 3 ሰዓት ደግሞ ሰፋ ያለ የዜና ቅንብር በ19 በ22 እና በ25 እንዲሁም በናይል ሳት በሚተላለፈው ፕሮግራም ይጠብቃችኋል። ይህ በ1431 መካከለኛ ሞገድ በአማርኛ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። ወደ መጀመሪያው ቅንብር እናልፋለን። ሰሞኑን እንደምታውቁትና እንደሰማችሁትም ኢትዮጵያ ውስጥ ሀዘን ነው። ሊቢያ ውስጥ የእስልምና መንግስት ነኝ በሚለው የሽብር ቡድን 29 ኢትዮጵያውያንና አንድ ኤርትራዊ መገደላቸውን ኢትዮጵያውያንና ዓለም አቀፉ ማህበረሰብ እያወገዙ ናቸው። ግድያውን ለማውገዝ ትናንት አዲስ አበባ ላይ በመቶዎች የሚቆጠሩ የከተማ ነዋሪዎች አደባባይ ወጥተው ሰላማዊ ሰልፍ አካሂደዋል። የኢትዮጵያ መንግስት ባለስልጣናት በሰልፈኞቹና በስደተኞች ዜጎቹ ግድያ ላይ አስቀድመው የሰጧቸውን አስተያየቶችም ወቅሰዋል። የኢትዮጵያው የውጭ ጉዳይ ሚኒስትር ዶክተር ቴዎድሮስ አድሃኖም መንግስት ሙሉ ወጪውን ሸፍኖ ዜጎቹን ከአደጋ ለመታደግ እንደሚንቀሳቀስ አስታውቆ በፈቃዳቸው ወደ አገራቸው እንዲመለሱም ጥሪ አስተላልፈዋል። በምሽቱ ዝግጅት ሰፋ ያሉ ዘገባዎችና ትንተናዎችን እናቀርባለን። ቀዳሚው የሄኖክ ሰማእግዜር ነው።
በአብዛኛው ወጣት ወንዶች በፈጣን እርምጃ እየገሰገሱ በከተማዋ እምብርት መስቀል አደባባይ አጠገብ ከጨርቆስ ጀምሮ በመሿለኪያ በኩል በዛሬው ዕለት ድምፃቸውን አሰምተዋል። በሊቢያ የባህር ዳርቻ አካባቢ በተቀረጸ የሽብር ፕሮፓጋንዳ ቪዲዮ በድረ ገጾች እንዳሳየው ወደ 15 የሚሆኑ የኢትዮጵያ ዜጎች ሲረሸኑ፣ የተቀሩት ደግሞ አንገታቸው ተቀልቶ ተገድሏል። የአሜሪካ ድምፅ ሬዲዮ በዛሬው ዕለት ለመረዳት እንደቻለው ከጉዳተኞቹ መካከል በትንሹ አንድ ኤርትራዊ ይገኝበታል። በአዲስ አበባ በዛሬው ዕለት ወደ አደባባይ የወጡት ሰልፈኞች ሁኔታው በእጅጉ እንዳሳዘናቸው ገልጸው ዜጎችን እንዲህ አይነት የጭካኔ ተግባር እንዳይፈጸምባቸው እርምጃ እንዲወሰድ ጠይቀዋል። በአይሴል ድርጊት የተሳተፉትም ለፍርድ ይቅረቡ ሲሉ ድምፃቸውን በሆታና በዜማ አሰምተዋል። በተለያዩ ድረገጾች የዜጋ ዘጋቢዎች በሰልፉ ዙሪያ የተቀረጹ ቪዲዮዎችን በማህበረሰብ የመገናኛ ብዙሃን አሰራጭተዋል። ስዩም ይሁን አምላክ በጥቃቱ ሕይወቱ ያለፈው ኢያሱ ይሁን አምላክ ወንድም በዛሬው ሰልፍ መካፈሉን ይገልጻል።
የተነሳ ነው ከመንደራችን ነው፣ ግን ከተለያየ አቅጣጫ የተለያዩ ወጣቶች ተሰባስበው ነበረ። ሂልተን መውጫ ዳገቱ ላይ ስንደርስ በቃ ነገሩን፣ ነገ ነው ጥሪ የተደረገው፣ ነገ ነው፣ ነገ መታችሁ እናነጋግራቸዋለን መስቀል አደባባይ ተባለ።
ጉዳቱን ያደረሱት ለፍርድ ይቅረቡ፣ ጥቃቱ ክፉኛ አሳዝኖናል ሲሉ ነው በሰልፉ ድምጻቸውን ያሰሙት። ማህሌት ፋሲል በአዲስ አበባ የሚታተመው የአዲስ ስታንዳርድ መጽሔት ዘጋቢ ስትሆን ከማለዳ ጀምሮ ሁኔታውን በስፍራው ተገኝታ ተከታትላለች።
ቦታው ላይ በግምት ወደ 3000 የሚጠጋ ሰው ጠዋት ላይ ነበረ ለቅሶ ለመድረስ የመጣ። ከሰባት ሰዓት አካባቢ ላይ ደግሞ ወጣቶች ተሰብስበው መጥተው ድንኳኑ ፊት ለፊት ሆነው መፈክሮችን እያሰሙ በጣም ንዴታቸውን ሲገልጹ ነበረ። ከመፈክሮቻቸው መካከል አንደኛው አንመካም በጉልበታችን የሚለውን መዝሙር ሲያሰሙ ነበር። ወያኔ ጉድፈላ፣ መንግስት የለንም፣ ህዝብ ይስማን፣ ድምጻችን ይሰማ የሚሉት መፈክሮች እያሰሙ በጨርቆስ ቤተክርስቲያን በኩል አድርገው ወደ ስቴዲየም እየሄዱ ነበረ። ልክ ሴንት ጆሴፍ ትምህርት ቤት ጋር ሲደርሱ ፖሊስ፣ የአዲስ አበባ ፖሊስ መንገዱን ዘጋና እንዲመለሱ ነገራቸው። ከትንሽ ውዝግቦች በኋላ ከክርክር በኋላ ሰልፈኛው ተበተነ።
የኢትዮጵያ የህዝብ ተወካዮች ምክር ቤት ከነገ ረቡዕ ጀምሮ በሀገሪቱ የሶስት ቀናት የሀዘን አዋጅ አሳልፏል። በሚቀጥሉት ሶስት ቀናት በዘጠኙ ክልሎች፣ በሁለት የከተማ መስተዳደሮች እንደዚሁም የዓለም አቀፍ ኤምባሲዎቹ ብሔራዊ ባንዲራው ዝቅ ብሎ እንዲውለበለብ የህዝብ ተወካዮች ምክር ቤት ውሳኔ አሳልፏል። በነገ ዕለትም ህዝቡ በአይሰል ላይ የተባበረ ድምፁን እንዲያሰማ መንግሥት ጥሪ አስተላልፏል። የዛሬው ሰልፍ አንድ ቀን ቀደም ብሎ ሲሆን አስቀድሞ የኢትዮጵያ መንግስት እሁድ ዕለት በአክራሪ ቡድኑ የተለቀቀው ቪዲዮ መታየት በጀመረበት ወቅት የኮሚኒኬሽንስ ጉዳዮች ሚኒስቴር አቶ ሬድዋን ሁሴን ሁኔታውን በካይሮ ከሚገኘው ኤምባሲ መንግስታቸው እያጣራ እንደሆነ ጠቅሰው ሁኔታው ከተረጋገጠ ጥቅስ በአስቸጋሪ መንገዶች ወደ አውሮፓ ለመሻገር ሕይወታቸውን አደጋ ላይ ለሚጥሉ ዜጎች መማሪያ ይሆናል ሲሉ ተናግረው ነበር። በዛሬው ሰልፍ ላይ የተሳተፉ ወጣቶች የኢትዮጵያ መንግስትን መግለጫ የሚተቹ ድምፆችንም አሰምተዋል። የኢትዮጵያ መንግስት የኮሚኒኬሽንስ ጉዳዮች ጽህፈት ቤት በማግስቱ ማለትም ሰኞ በፌስቡክ ገጹ ላይ በአይሰል የተፈጸመውን ጥቃት ጥቅስ በሰው ልጅ ላይ የተፈጸመ አስነዋሪና አረመኔያዊ ድርጊት ሲል አውግዞ በዜጎቹ ላይ በደረሰው ጥቃት በእጅጉ ማዘኑን በመግለጽ ለቤተሰቦቻቸው መጽናናትን ተመኝቷል። ተቃዋሚው ሰማያዊ ፓርቲ በዛሬው ዕለት ኢትዮጵያውያን በአደባባይ ወጥተው ሐዘናቸውንና ተቃውሟቸውን እንዲገልጹ የተጠራውን ሰልፍ እንደግፋለን ሲል መግለጫ አውጥቷል። ሰማያዊ ፓርቲ በመግለጫው የኢትዮጵያ መንግስት በዜጎቹ ላይ የሚደርሱ ጥቃቶችን አስመልክቶ የወሰዳቸው ተግባራዊ እርምጃዎች የሉም ሲል ተችቷል። በዛሬው ዕለት ወደ ቤተ መንግስት ያመሩ የነበሩ የተቃውሞ ሰልፈኞችን በኃይል መልሷል ሲል ተቃዋሚ ፓርቲ መንግስቱን አውግዟል። ሌላኛው ተቃዋሚ ፓርቲ መድረክ በአይሲል የደረሰው ጥቃት እንዳሳዘነው ገልጾ ዜጎች ኢትዮጵያን ለቀው እንዲሰደዱ እየገፋ ያለው ብልሹ አሰራርና የሥራ ዕድል መጥፋት ነው ሲል ጠቅሷል። በጥቃቱ ሐዘን ለሚሰማቸው ኢትዮጵያውያንና በተለይ ለተጎጂዎች ቤተሰብም መጽናናትን ተመኝቷል። ይህንን ጥቃት የተባበሩት መንግስታት ድርጅት ዋና ጸሐፊ፣ የሮማ ካቶሊክ ቤተ ክርስቲያን ሊቀ ጳጳስ፣ የግብፅ ኮፕቲክ ቤተ ክርስቲያን ፓትርያርክ፣ በሀገር ውስጥና በውጭ አገር የሚገኙ የኢትዮጵያ የሙስሊምና የክርስትና ማኅበረሰብ አባላትና ተከታዮች እንዲሁም ሌሎች የዓለም መንግስታት፣ የሲቪል ማኅበራትና የሃይማኖት ተቋማት አውግዘዋል። የአሜሪካ ድምፅ ሬዲዮ በዛሬው ዕለት ባደረገው ማጣራት በአይስል ጥቃት ከተገደሉት ወደ 30 የሚጠጉ ሰዎች መካከል በትንሹ አንድ ኤርትራዊ ይገኝበታል። በሱዳን በኩል ወደ ሊቢያ የሚያመሩት ፍልሰተኞችና ስደተኞች የሜዲትራኒያንን ባህር አቋርጠው ወደ አውሮፓ ለመሻገር የሚያስቡ ናቸው። የዓለም አቀፍ የፍልሰተኞች ድርጅት አይኦኤም በዚህ በያዝነው የአውሮፓውያን ዓመት አስቸጋሪ በሆነው የባህር ጉዞ ሕይወታቸው ያለፈው ሰዎች ቁጥር 1500 እንደሆነ መዝግቧል። ለንጽጽር ባለፈው የአውሮፓውያን ዓመት 2014 የመጀመሪያው 4 ወራት በባህር ጉዞ የሞቱት ሰዎች ቁጥር 96 ነበር።
ከሚያዝያ 14 ቀን ጀምሮ ያሉት 3 ቀናት ብሔራዊ የሐዘን ቀን እንዲሆኑ የኢትዮጵያ ፓርላማ ወስኗል። በሁሉም የኢትዮጵያ ክልሎችና በውጭ አገሮች በሚገኙ የኢትዮጵያ ተቋማት ሁሉ የአገሪቱ ሰንደቅ ዓላማ ዝቅ ብሎ እንዲውለበለብም ፓርላማው በሙሉ ድምፅ ወስኗል። አሁን አደጋ ባንዣበበባቸው የዓለም ክፍሎች የሚኖሩ ዜጎችም ወደ አገራቸው እንዲመለሱ የውጭ ጉዳይ ሚኒስትሩ ዶክተር ቴዎድሮስ አድሃኖም ጥሪ አቅርበዋል። ዝርዝሩን መለስካቸው አማሃ ይዟል።
ሚያዝያ 11 ቀን 2007 ዓ.ም አይኤስ የተባለው አሸባሪ ቡድን 30 ኢትዮጵያውያን ላይ የፈጸመውን አሰቃቂ ግድያ ተከትሎ የኢትዮጵያ ፓርላማ ዛሬ ባደረገው ስብሰባ ወይዘሮ ሮማን ገብረስላሴ በሕዝብ ተወካዮች ምክር ቤት በሚኒስትር ማዕረግ የመንግሥት ተጠሪ ባነበቡት የውሳኔ ሐሳብ እንደገለጹት የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ የሕዝብ ተወካዮች ምክር ቤት በንጹሐን ዜጎች ላይ በደረሰው ጉዳት በእጅጉ ማዘኑን በመግለጽና ድርጊቱን በማውገዝ ለተገደሉት ዜጎች ቤተሰቦችና ለመላው የኢትዮጵያ ሕዝብ ምክር ቤቱ መጽናናትን ተመኝቷል። የመንግሥት ተጠሪዋ በንግግራቸው መጤዎች በሚል ያልሰለጠነ አስተሳሰብ በደቡብ አፍሪካ የደረሰውን ጥቃት በማውገዝ ለምክር ቤቱ የውሳኔ ሐሳብ አቅርበዋል። በቀረበው የውሳኔ ሐሳብ ላይ ጥቂት የምክር ቤቱ አባላት አንዳንድ አስተያየቶች ከሰጡ በኋላ አፈ ጉባኤው አቶ አባዱላ ገመዳ ሐሳቡን ለውሳኔ አቅርበዋል።
ሰንደቅ ዓላማ ዝቅ ብሎ ለሶስት ቀን ማለትም 14፣ 15፣ 16 የሐዘን ቀን ሆኖ እንዲታወጅ የውሳኔ ሐሳብ ቁጥር 6/2007 ሆኖ እንዲጸድቅ የምትደግፉ በእጃቸው አሳዩ። አመሰግናለሁ። የምትቃወሙ ድምፅ የማሰጡ የለም። ስለዚህ ሚያዝያ 14፣ 15ና 16 የሐዘን ቀን ሆኖ እንዲውል የውሳኔ ሐሳብ ቁጥር 6/2007 ሆኖ በሙሉ ድምፅ ጸድቋል።
የውሳኔ ሐሳቡ ከመጽደቁ በፊት አንዳንድ የምክር ቤቱ አባላት በሰጡት አስተያየት በሊቢያ ውስጥ አይኤስ የተባለው አሸባሪ ቡድን በኢትዮጵያውያን ላይ የፈጸመው ድርጊት ዜጎችን ሁሉ የሚያስተሳስር እንጂ የሚለያይ መሆን እንደሌለበት ለማስገንዘብ ሞክረዋል። ሌሎች ደግሞ የእነዚህ ኢትዮጵያውያን ግድያ መንስኤ ሕገወጥ ስደት ነው ብለው የሚያምኑ ነበሩ። በእነዚህ አባላት አመለካከት መፍትሄው አገር ውስጥ አለ የሚባለውን የሥራ ዕድል ሁሉ አሟጦ መጠቀም ነው። ወላጆች፣ መምህራንና የሃይማኖት አባቶች ወጣቶች ወደ ውጭ በስደት እንዳይሄዱ እንዲመክሩም ያሳስባሉ። የውጭ ጉዳይ ሚኒስትሩ ዶክተር ቴዎድሮስ አድሃኖም በበኩላቸው ችግሩን መንስኤ ለአንድ ወይንም ለሌላ ለመስጠት የፈለጉ አይመስሉም። የኢትዮጵያውያን ደላሎች እጅ ግን በደም መበከሉን አጠንክረው ያምኑበታል።
እኔ እርግጠኛ ሆኜ ነው እየተናገርኩ ያሉት። ሊቢያ ውስጥ የራሳችን ኢትዮጵያውያን ደላሎች አሉ። ሱዳን ውስጥ የራሳችን ኢትዮጵያውያን ደላሎች አሉ። ኬንያ ውስጥ አሉ፣ ሌላም አሉ። የራሳችን ችግር ነው። ስለዚህ እነዚህ የተሳሳቱ ወገኖች የተሳሳቱም ቢሆኑ እንግዲህ ወገኖች ናቸው ከዚህ ወደ ግፍ ያስገባ ያለው ስራ ቢታቀቡ ሌላ ስራ ቢሰሩ ቢሰማቸው ጥሩ ነው ለማለት ወዳለሁ።
እነዚህ የብሔራዊ የሐዘን ቀናት በታወጁበት የምክር ቤቱ ስብሰባ ላይ አስተያየታቸውን ከሰጡት መካከል አንዳንዶቹ ደግሞ በሊቢያና በደቡብ አፍሪካ በኢትዮጵያውያን ላይ የደረሰው ጥቃት በሀገር ላይ የተሰነዘረ ጥቃት ነው ካሉ በኋላ በዚህ ጉዳይ ላይ ምንም አይነት የሐሳብ ልዩነት ሊነሳ አይገባም ሲሉ ተናግረዋል። በመጨረሻም የውጭ ጉዳይ ሚኒስትሩ ዶክተር ቴዎድሮስ አድሃኖም በሊቢያና በደቡብ አፍሪካ ለሚገኙ ኢትዮጵያውያን መልእክታቸውን አስተላልፈዋል።
በመጨረሻም ማስተላልፈው መልእክት ቢኖር እንግዲህ በሊቢያም በደቡብ አፍሪካም እንደዚሁ ወደ ሀገራችሁ መመለስ ለምትፈልጉ መንግስት ግጁ ስለሆነ ከአቅራቢያ ኤምባሲ ጋር በመነጋገር ወይም ከዚህ በፊት በሚዲያ በኢትዮጵያ ቴሌቪዥንም በሌላም በተላለፉ ስልክ ቁጥሮች በመደወል እንድትመዘገቡና መንግስት ሙሉ ወጪ ሸፍኖ ወደ ሀገራችሁ ለማስመለስ ዝግጁ እንደሆነ ይህን አጋጣሚ ይህን መልእክት ለማስተላለፍ ለመጠቀም ፈልጌ ነው።
ዛሬ በመንግስት መገናኛ ብዙሃን ይፋ እንደተደረገው በነገ ዕለት የአዲስ አበባ ህዝብ በሊቢያና በደቡብ አፍሪካ በሚኖሩ ኢትዮጵያውያን ላይ የደረሰውን ግፍ በመቃወም በመስቀል አደባባይ ሰላማዊ ሰልፍ እንደሚያደርግ የመንግስት ጉዳዮች ኮሚኒኬሽን ጽህፈት ቤት አስታውቋል። ከሶስት ቀናት በፊት አይኤስ የተባለው አሸባሪ ቡድን በአሰቃቂ ሁኔታ የገደላቸው 30 ኢትዮጵያውያንን ጠላት የሆነችው የኢትዮጵያ ቤተ ክርስቲያንን መስቀል የሚያመልኩ ናቸው ሲል ይከሳቸዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
በዚህ ወቅት በአንድ ልብ በአንድ ሐሳብ መቆም አለብን ሲሉ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ጥሪ አቅርበዋል። ጠቅላይ ሚኒስትሩ መልእክቱን ያሰሙት እስላማዊ መንግሥት ነኝ የሚለው ጽንፈኛ የሽብር ቡድን ሊቢያ ውስጥ ኢትዮጵያውያን ላይ የፈጸመውን ግድያ አስመልክቶ ባደረጉት ንግግር ነው። አደገኛ ሁኔታ ሊፈጠርባቸው በሚችሉ አካባቢዎች ያሉት ዜጎች በፈቃዳቸው ወደ ሀገራቸው እንዲመለሱም የመንግሥታቸው ፍላጎት እንደሆነም ገልጠዋል። ዘጋቢያችን እስክንድር ፍሬው ከአዲስ አበባ የላከው ዘገባ ዝርዝሩን ያቀርባል።
በሊቢያ ይኖሩ በነበሩ ኢትዮጵያውያን ላይ አሰቃቂው ግድያ ከተፈጸመ በኋላ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በቴሌቪዥን ባስተላለፉት መልእክት ለዜጎች ሁሉ መጽናናትን ተመኝተዋል።
ይሄ ግድያ የሰው ዘርን በሙሉ ለማጥፋት የተነሱ አሸባሪዎች ያካሄዱት ግድያ ነው። እነዚህ ወገኖቻችን ወይም ዜጎች ከሀገራችን ወጥተው በሊቢያ ባሉበት ይህ አሸባሪ ኃይል ይህን አሰቃቂ ግድያ መፈጸሙ መላውን የሀገራችን ሕዝቦች እንዳሳዘነ እናውቃለን። መንግስትም ይህ አሰቃቂ ግድያ እጅግ አሳዛኝ መሆኑን በማመን ለቤተሰቦቻቸው መጽናናትን እና ለመላው የኢትዮጵያ ሕዝብ መጽናናትን እየተመኘን የሀገራችን ሕዝቦች ከመንግስት ጋር በመሆን ሽብርተኝነትን ለመዋጋት የጀመርነውን እንቅስቃሴ በሁሉም መስኩ አጠናክረን መቀጠል ያለብን ይሆናል።
የየትኛውም ሃይማኖት ተከታይ የሆኑ ኢትዮጵያውያን ዜጎች ሽብርተኝነትን ለመዋጋት በጋራ ሊነሱ እንደሚገባም ጠቅላይ ሚኒስትሩ ጥሪ አቅርበዋል።
ሽብርተኝነት ሃይማኖትን መሰረት አድርጎ ወይም የሃይማኖት ጭምብል ለብሶ መምጣቱ ሳያዘናጋን መላውን የሰው ዘር ለማጥፋት የተዘጋጀ እና የወጠነ ኃይል መሆኑን ተረድተን ክርስቲያን ሙስሊም ሳንል መላው የኢትዮጵያ ህዝቦች በአንድ ላይ ሆነን አሸባሪነትን መዋጋት ያለብን ይሆናል። አሸባሪዎች አይሲስን ጨምሮ ባሉበት ሀገር ሙስሊም የሆኑ ዜጎችንም ጭምር እየጨፈጨፉ ያሉ ኃይሎች ናቸው። ስለዚህ በአሁኑ ግድያ የኢትዮጵያ ክርስቲያኖችን ማዕከል አድርገን ገድለናል ብሎ ማስታወቂያ ያሳወቁን ቢሆንም ነገር ግን እነዚህ ኃይሎች መላውን የሰው ዘር የሚያጠፉ መሆናቸውን ግንዛቤ ውስጥ አስገብተን መላው የኢትዮጵያ ህዝቦች በየትኛውም ሃይማኖት ውስጥ ያለን በአንድ ላይ ሆነን አሸባሪዎችንና አክራሪዎችን መዋጋት ያለብን ይሆናል። ስለዚህ በዚህ ወቅት መላው ሀገራችን ህዝቦች በአንድ ልብ በአንድ ሐሳብ መቆም ያለብን ይሆናል።
ለደህንነት አስጊ በሆኑ አካባቢዎች ያሉ ኢትዮጵያውያንም በፈቃዳቸው ወደ ሀገራቸው እንዲመለሱ መንግስታቸው አስፈላጊውን ሁሉ እንደሚያደርግ አብራርተዋል።
በተለይም በእንደዚህ አይነት አደገኛ ሁኔታ ሊፈጠርባቸው በሚችሉ አካባቢዎች ላይ ያሉ ዜጎቻችን በፈቃዳቸው ወደ ሀገራችን እንዲመለሱ መንግስት ይፈልጋል። ስለዚህም ቤተሰቦች እና ጓደኞች ወዳጅ ዘመዶች ይሄንን ተግባር በጋራ ለማስፈጸም ለሚመለከታቸው በመንገር ወደ ሀገራቸው ለመመለስ ለሚፈልጉ ዜጎች ሁሉ መንግስት አስፈላጊውን ድጋፍ የሚያደርግና እዚህ ከተመለሱም በኋላ አስፈላጊውን ክትትልና ዝግጅት በማድረግ ለማስተናገድ ዝግጁ መሆኑን እየገለጽኩ ሌሎችም ወደ ውጪ ሀገር ወይም ደግሞ እንደዚህ አይነት አስቸጋሪ ወደሆኑ ቦታዎች ለመጓዝ የሚፈልጉ ዜጎቻችን አንዴ ሁለቴ አስበውበት የሚያዋጣ መሆኑንና ለኑሯቸው ለእድላቸው የሚመች መሆኑን በማረጋገጥ ጉዞ እንዲያደርጉ ጥሬን አቀርባለሁ።
ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በቃል ባስተላለፉት በዚሁ መልእክታቸው ዜጎች የደህንነት ስጋት ወዳለባቸው ሀገሮች ከመጓዝ እንዲቆጠቡ አሳስበዋል። የኢትዮጵያ የሃይማኖት ተቋማት ጉባኤ፣ የተቃዋሚ ፓርቲዎችና ሌሎች ተቋማትም አሰቃቂውን ግድያ በማውገዝ መግለጫዎች አውጥተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ኢትዮጵያውያንና ኢትዮጵያውያን አሜሪካውያን በቅርቡ በደቡብ አፍሪካ በኢትዮጵያውያንና የሌሎች አገሮች ስደተኞች ላይ የደረሰውን ግፍና በደል በመቃወም ሰኞ በዋሽንግተን ዲሲ በሚገኘው የደቡብ አፍሪካ ኤምባሲ ደጃፍ ተገኝተው ድምጻቸውን አሰምተዋል። ቁጥሩ የበዛ ህዝብ መገኘቱ የተዘገበውን የዚህን ህዝባዊ ተቃውሞ ትዕይንት አስመልክቶ አሉላ ከበደ በተለያዩ ኢትዮጵያውያን ላይ በደል በደረሰ ጊዜ ጥቃቶቹን በመቃወምና በተለያዩ የኢትዮጵያ ነክ ጉዳዮች ላይም በንቃት በመሳተፍ የሚታወቁ አንድ የዋሽንግተን አካባቢ ነዋሪ የሆኑ ኢትዮጵያዊ አነጋግሮ ተከታዩን አጠናቅሯል።
ሁላችንም ኢትዮጵያውያን የተቀናሚ ድምፅ ነው እያሰማን ያለውና ሀዘናችን እንዲህ ተገብሶ ሀዘናቸው ወጥቷቸው ኢትዮጵያውያን
አቶ ከባዱ በላቸው በደቡብ አፍሪካ የተለያዩ ከተሞች ከተለያዩ አፍሪካ ሀገሮች በመጡ ስደተኞች ላይ በጥላቻ በመነሳሳት የደረሱ ጥቃቶችን በመቃወም በዚህ በዋሽንግተን ዲሲ እና አካባቢው የሚኖሩ ኢትዮጵያውያንና ኢትዮጵያውያን አሜሪካውያን በትላንትናው ዕለት ዋሽንግተን ዲሲ በሚገኘው የደቡብ አፍሪካ ኤምባሲ ለሰላማዊ ሰልፍ ወጣችኋል። እስኪ ባጭሩ ይግለጹልኝ።
እሺ አሉላ፣ በጣም አመሰግናለሁ። አንተ እንደገለጽከው ሰሞኑን በደቡብ አፍሪካ የሚገኙ ኢትዮጵያውያኖች ላይ እንዲሁም በሌሎች አፍሪካን ስደተኞች ላይ የደቡብ አፍሪካ ተወላጆች የሆኑ ጥላቻ መንፈስ የተነሳሱ ሰዎች ያደረሱባቸውን መጠን የሌለው ግፍ በእሳት ማቃጠል፣ በጩቤ መውጋት፣ በድንጋይ መደብደብ፣ ከሀገራችን ውጡ የሚል አይነት ያደረሱባቸውን ግፍ ሁላችንም ኢትዮጵያኖች በየቦታው ሆነን አይተናል። በጣም ተቆጭተናል፣ በጣም አዝነናል። ይሄ ነገር ከዚህ በፊትም በየሀገሩ እንደዚሁ በሳውዲ አረቢያ ይታወሳል፣ በየመንም እንደዚሁ የሚደርስባቸውን ግፍ በመመልከት አሁን ሳውዝ አፍሪካ ውስጥ የቀሩ ወገኖቻችንንም ነፍሳቸውን ለማዳን ከሚደረገው ጥረት አኳያ ሀዘናችንን ለመግለጽ ኢትዮጵያኖች እዚህ ዋሽንግተን ዲሲ አካባቢ የምንገኝ በትናንትናው ዕለት ቁጥሩን የመገመትም እንኳን በማልችለው ደረጃ በብዛት በጠዋቱ 3 ሰዓት ላይ ሳውዝ አፍሪካ ኤምባሲ ተገኝተን ድምጻችንን አሰምተናል፣ ተማጽኖ አድርገናል። እንዲሁም በእለቱም ደግሞ እዚህ በየአገሩ በስደት ሄደው ለሚሰቃዩ ኢትዮጵያኖች መብት ተቆርቋሪ እንዲሆን ተደርጎ የተዘጋጀው የግሎባል አሊያንስ የሚባለው ኢትዮጵያዊ ድርጅት ያዘጋጀውን ደብዳቤ ለሳውዝ አፍሪካ ኤምባሲ በተወካዮቹ አማካኝነት አድርሷል። እንግዲህ ያለፉትን እንኳን ህይወታቸውን ባንመልስ የቀሩትን በብዙ ሺህ የሚቆጠሩ ወገኖቻችን ኢትዮጵያኖች አሉ። የሌሎችንም አፍሪካ ስደተኞች ወገኖቻችን ነፍስ ለማዳን ከሚደረግ ጥረት አኳያ ትንሽም ቢሆን ያግዛል በሚል ነው የወጣው። ኢትዮጵያዊ በጣም በስሜት ነበረ ድምፁን የሚያሰማው። የሚያለቅሱ፣ የሚያዝኑ፣ ከዛ በላይም የሚሄዱ ኢትዮጵያኖች ነበሩ። እውነት ልብ የሚነካ ሁኔታ ነበር የነበረው።
ይህን መሰሉ ፈተናና የሐዘንና የቁጣ ስሜት በመግለጽ ብቻ የሚፈታ አይደለምና ተጨባጭ መፍትሄና ዘለቄታውን እንድንመረምር አድርጎናል ይላሉ አቶ ከባዱ።
ይሄ ጉዳይ ኢትዮጵያኖች በተሰደዱበት ኤምባሲዎች ሁሉ ችግር ሲደርስባቸው እየዞርን በማልቀስና በመጸለይ ብቻ የሚቆም የሚፈታ አለመሆን ዞር ብለን ዋናው ምክንያት ምን እንደሆነ እነዚህ ኢትዮጵያን ወገኖቻችን ከሀገራቸው ከተወለዱባት ምድር ተፈንቅለው ተገፍተው የሚወጡበት ምክንያት ምንድን ነው ብለን እንድንጠይቅ ራሳችንን ሀገራችን በጣም ታታሪ የሆነ ሕዝብ ያላት መሆኗን ማንም የሚክደው እንዳልሆነ ያ ከሆነ ደግሞ በሀገራቸው ተስፋ እንዲቆርጡ እድል እንዲያጡ የሚያረጋቸው በዚህኛው መንግስት ይሁን ከዚህ በፊትም በነበሩት መንግስቶች የአስተዳደር ስርዓት ብልሹነት መሆኑን እንደዚህ አይነት ፍትህ ማጣት እና የኢኮኖሚክ ተስፋ ማጣት እንደሆነ
በትምህርትም በሌሎች እድሎች ከሚወጡት በተጨማሪ እንዲህ በብዛት የሚወጡበት ሁኔታ ምክንያቱ ምንድን ነው የሚለው መርምራችሁ የተለየ ጥረትም ለማድረግ በሀሳብ ደረጃ እንዲህ ያስተናገዳችሁት ነገር አለ?
በትክክል እሱን ያደረግነው ምክንያቱም ሁሉ ጊዜ በየቦታው እየወጡ በማልቀስና በመጮህ ብቻ መፍትሄ እንዳይሆን ዋናው መፍትሄው ስደተኝነትን ከስረ መሰረቱ ስደተኞች እንዳይኖሩ የሚቀጥለው ኢትዮጵያዊ ወጥቶ እንደዚህ አይነት ግፍ እንዳይደርስበት እዛው ሀገር ውስጥ ፍትህ አግኝቶ ተስፋ አግኝቶ የሚሰራበትና የሚበለጽግበት ራሱና ቤተሰቦቹን የሚያስተዳድርበት መንገድ ማምጣት የመጨረሻው ዋናው መፍትሄ መሆኑን ለህዝቡ እንዲተላለፍ እና ይሄ ደግሞ የስርዓት ማስተካከል እንደሚጠይቅ ለዚህ ደግሞ ከፍርሃቻ ከቸልተኝነት ወጥተን ውጭም ያለን አገር ውስጥም ያለን ኢትዮጵያ ውስጥ ያለን እንደዚህ አይነት ብሶት ደግሞ እንዳናይ ከፈለግን ይህንን ስርዓት ማስተካከል ግዴታ አማራጭ የሌለው ብቸኛው መንገድ መሆኑን ለመጡት ኢትዮጵያኖች ተላልፏል።
ከሀዘንና ጸጸቱ ከቁጣው ባሻገር ጥያቄዎቹ በሁሉም ወገኖች እየተነሱ ነው። ፈተናዎቹም እንዲሁ የቀጠሉ ይመስላል። ለጊዜውም ቢሆን ያበቁ አይደሉምና ተከታትለን እንዘግባለን። አድማጮች፣ እናንተን የሚያሳትፉ ሌሎች ውይይቶችም በተከታታይ ይኖሩናል።
ክቡራንና ክቡራን አድማጮች ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት አሁን እስከ አንድ ተኩል በ1431 መካከለኛ ሞገድ የሚሰራጨው ይህ የአሜሪካ ድምፅ ራዲዮ ልዩ ፕሮግራም የዛሬው ዝግጅት ተጠናቋል። ከምሽቱ 3 ሰዓት ላይ በአጭር ሞገድ በ19 በ22 እና በ25 ሜትር ባንድ እንዲሁም በአረብ ሰዓት በሚተላለፍላችሁ መደበኛ ስርጭት እንደገና እንገናኛለን። በኢንተርኔትም www.voanews.com እንዲሁም በእጅ ስልኮቻችሁ voa.hon.mobi ብላችሁ ብትገቡ ልታነቡን ልታደምጡን አስተያየቶቻችሁንም ልሰጡ ትችላላችሁ። በመስክና እዚህም ባሉ ዘጋቢዎቻችንና ባልደረቦቻችን ስም የምሰናበታችሁ ሳስተናገዳችሁ የቆየሁት አዲሱ አበበ ነኝ። ፕሮግራሙን የመራችልን ጽዮን ግርማ ነች። መልካም ምሽት።
This program has come to you from the Voice of America, Washington.